የሱልጣን ዘመናቸው ሊያበቃ አንድ ወር የሚጠጋ ጊዜ ቀራቸው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ወደ አፍሪካ ሀገር አቅንተዋል። በዛሬው ዕለት ከአንጎሎ ፕሬዚደንት ጋር ሉዋንዳ ላይ ተገናኝተው መክረዋል። የባይደን የአፍሪካን ጉዞን ፖለቲካዊና ኢኮኖሚያዊ አንድምታ እንዲያስረዱን ባለሙያ ገብዘናል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑትን በአሁኑ ወቅት በአሜሪካ የሚገኘው ዱኬን ዩኒቨርሲቲ በአፍሪካ ጥናት ማዕከል ተገባዥ ፕሮፌሰር ዶክተር ሳሙኤል ተፈራ ናቸው እንግዳችን። የባይደን የአሁኑ ጉብኝትን ወቅታዊነት በተመለከተ ያላቸውን ምልከታ ካጋሩበት ቆይታችን ጀምሯል።
የዛሬ 2 ዓመት ይመስለኛል የአፍሪካ አሜሪካ የመሪዎች ጉባኤን ዋሽንግተን ዲሲ ውስጥ ባዘጋጁ ወቅት አፍሪካን የመጎብኘት እቅዳቸውን አንስተው ነበርና የዛ አካል ነው ተደርጎ መታየት ያለበት ይመስለኛል። ከዛ ባለፈ ግን አንድምታውን ስንመለከት አሁንም ቢሆን በተለይም የዲሞክራቲክ ፓርቲ መራው የነበረው የአሜሪካ መንግስት አፍሪካን የሚያይበት መነጽር ከእርዳታ ከሰብአዊ እርዳታ የዘለለ ጠንካራ የሆነ ስትራቴጂካዊ አጋር የሚሆኑ ሀገራት ያሉበት ትልቅ አገር አድርጎ ያያል ቢለውን እንድጠራጠር የሚያደርገኝ ነው። ቸውን የስልጣን ዘመናቸውን እየጨረሱ ነው። አፍሪካ ውስጥ በጣም ብዙ ነገሮች ሆነዋል። ባለፉት 4 ዓመታት በእሳቸው ስልጣን ዘመን የአሜሪካን ፍላጎት፣ ብሔራዊ ፍላጎት፣ ጥቅም ሊጎዱ የሚችሉ ብዙ ነገሮች ሁነቶች የተከሰቱበት ወቅት ነው እና ዓለም አቀፋዊው ችግር ትርምስ እንዳለ ሆኖ እና በዚህም ጊዜ ከአፍሪካ መሪዎች ጋር በየሀገራቱ እየሄዱ ስትራቴጂክ አጋርነት የሚያጠናክሩ ስራዎችን ሳይሰሩ በጣም ዘግይተው መሄዳቸው አሁንም ቢሆን የውጭ ጉዳይ ፖሊሲ ስርዓቱ ለአፍሪካ ያለውን አነስተኛ ትኩረት የሚያሳይ አድርገን ልንመለከተው እንችላለን ብዬ አስባለሁ።
የባይደን የአፍሪካ ጉብኝት ካተኮሩባቸው ሀገራት መካከል ጥቂት የአፍሪካ ሀገራት ናቸው። ከነዛ መካከል አንዷ አንጎላ ናት። ባይደን ወደ አንጎላ ካቀኑበት ምክንያት አንዱ የሎቢቶ መተላለፊያ የተሰኘውን በማዕድን የበለጸጉ 3 የአፍሪካ ሀገራትን የሚያቆራረጥ የባቡር መስመር ግንባታ ይዞታ ለመመልከት እንደሆነም ተነግሯል። ለመሆኑ ይሄ መተላለፊያ ግንባታና ዩናይትድ ስቴትስን የሚያገናኛቸው ያለው ምጣኔ ሀብታዊ ፋይዳ ምንድን ነው?
የተጀመሩ ይሄ መሰረተ ልማቶች የኢኮኖሚ፣ የመንገድ፣ የትራንስፖርት መሰረተ ልማቶች ዝርጋታዎችን በተወሰኑ አፍሪካ ሀገራት ውስጥ የመዘርጋት የመደገፍ ፕሮጀክቶች እና ውጥኖች ነበሩ። የሎቢቶ ክሮስ አትላንቲክ ነው። አትላንቲክና ውቅያኖስን ለማገናኘት የተሰራ ያለ ወሳኝ የሚባሉ እነዚህ ክሪቲካል ሚነራልስ የምንላቸው ማዕድናትን በተለይ አሁን የጠቀስኩ አካባቢ ደቡባዊ አፍሪካ ክፍል እነ ዛምቢያ፣ ታንዛኒያ፣ ኮንጎ፣ አንጎላ ጉብኝት እያደረጉ ያሉበት ሀገር በኮፐር እና በተለያዩ ሌሎች ማዕድናት የበለጸገ ነው። የተፈጥሮ ጋዝ ያለበት ቦታ ነው። ገንዘብ በመመደብ እስካሁን ድረስ ወደ $3 ቢሊዮን አካባቢ መድበው እንቅስቃሴ እያደረጉ ነው። በከፍተኛ አትኩሮት ነው አሜሪካ ይህንን እየተከታተለች ያለችው። ምናልባትም ቻይና በዋን ቤልት ኤንድ ዋን ሮድ ኢኒሽቲቭ ላለፉት 20-30 የሚሆኑ ዓመታት ከተለያዩ አፍሪካ ሀገሮች ጋር እነዚህ አሁን የጠቀስናቸውን ሀገራት ጨምሮ በንግድ የማስተዳደር ስራዋን ብሪክስ ውስጥ ያላትን ሚና ፋይናንሲንግ ገንዘብ በመስጠት ልማትን በማገዝ ያው ከፖለቲካ ጣልቃ ገብነት በራቀ ከዚህ አንጻር ስታየው ያንን ካውንተር ለማድረግ የቻይናን እንቅስቃሴ ስራ ፉክክር ለማለት በጣም ይከብደኛል። ላለፉት 20 ዓመታት የአሜሪካ የውጭ ጉዳይ ፖሊሲ ትኩረት አቅጣጫው ሰብአዊ እርዳታን ማዳረስ ላይ ወይም እርዳታ ላይ ያተኮረ ነው እንጂ ኢንቨስትመንት ላይ ሰልማት እርዳታ ላይ ያተኮረ ስላልነበረ፣ ቻይናዎቹ ደግሞ ይሄንን በትጋት እየሰሩ ስለነበረ ለመፎካከር ለማለት ትንሽ ይከብደኛል። ሌት ሆኖ ቢጀምርም ዘግይቶ ቢጀምሩም ግን የዚህን አስፈላጊነት መንግስታቸው ተረድቶ እዛ ላይ የሚሰሩትን ስራ ለማየት ለማጠናከር ይበል እንዲል እንዲቀጥል ለማድረግ የታለመ ይመስለኛል።
እንደሚታወቀው ከአንድ ወር በኋላ አዲሱ የዩናይትድ ስቴትስ አስተዳደር ስልጣን ይረከባል ተብሎ ይጠበቃል። ባይደን በአሁኑ ጉብኝታቸው የሚያስመዘግቧቸውን ቁም ነገሮች በአዲሱ አመራር ዘመን የመቀጠላቸው እድል ምን ያክል ነው?
እንደምታውቀው ዶናልድ ትራምፕ የሪፐብሊካን እጩ ሆነው የሚቀጥለውን መንግስት በስልጣን ሲረከቡ ከምንጠብቃቸው ጉዳዮች ውስጥ አንደኛው ሁለትዮሽ ወይም በተናጠል የሚደረጉ እርምጃዎች የምትወስድ ሀገር ማስቀጠል ነው። ከፍተኛ የሆነ ፍላጎትን ያሳዩ ናቸው፣ ያደረጉ ናቸው። እሱን ይቀጥላሉ ብዬ አስባለሁ። ከዛ ባለፈ ደግሞ በጣም ወዳጅ ከሚሏቸው የቅርብ ሀገራት ጋር ሁለትዮሽ ሶስትዮሽ የሆኑ ግንኙነቶችን በመመስረት ሊያሳኩ ያሰቧቸውን ስራዎች ይከውናሉ ብዬ አስባለሁ። በዚሁ ሂደት ውስጥ ዶናልድ ትራምፕ እንግዲህ ከንግድ ባክግራውንድ ከዛ የመጡ ናቸው። ምናልባት ከአፍሪካ ጋር በቀጣይ የሚኖራቸው ግንኙነቶች አሁን ቅድም ያነሳነውን አይነት የሎቢቶ ኮሪደር ልማትን በተመለከተ ትኩረት ሰጥቶ የሚሰሩ ይመስለኛል። የቻይናን ለአፍሪካ ውስጥ የሚኖር የኢኮኖሚ የበላይነት የፖለቲካ የበላይነት ማቆም የሚቻለው አፍሪካውያን ሀገራትን በተለይ እንደዚህ ስትራቴጂክ የሆኑ ሀገራትን ወይም ስትራቴጂክ ጠቀሜታ ማምጣት የሚያስችል ስራ ከአሜሪካ መንግስት ከሆነ መስራት የሚችሉ ሀገራት ጋር የበለጠ ግንኙነት ማድረግ ነው። እሱ ብቻም ሳይሆን ከዚህ ባለፈ የተለየ ትኩረት አቅጣጫ ይኖራቸዋል ብዬ የማስበው ደግሞ በሰላምና ጸጥታ ደህንነት ስራ ውስጥ ነው የሚሆነው። በተለይም የመካከለኛው ምስራቅ ሀገራትን በግብጽ አማካኝነት አፍሪካ ቀንድ አካባቢ ያሉ ጸረ ሽብር እንቅስቃሴዎችን ለመምራት በሚያስችል መልኩ አጋርነትን መፍጠር ላይም እንደዚሁ ያተኩራሉ ብለን እናስባለን።
እጅግ በጣም አመሰግናለሁ ዶክተር ሳሙኤል አሰፋ። በቅርቡ እንግዲህ የስልጣን ዘመናቸውን ሊጠናቀቅ ጥቂት ቀናት የቀራቸው ፕሬዚደንት ባይደን ወደ አፍሪካ አህጉር ያደረጉትን ጉዞና ጉብኝት በማስመልከት ስለሚኖረው ቀጠናዊና ዓለም አቀፋዊ አንድምታ ለሰጡን ሙያዊ አስተያየት በእጅጉ አመሰግናለሁ።
እኔም አመሰግናለሁ።